Hallelujah. Jesus in Tamat I'll tell her what I'm here now I love what I'm saying now Yeah, can I fit you over on I'll tell her what I'm Zare mi seran Zela la mi nura li yabara Come now, nuts gata Yeah, my cake, I had a chill Yeah, yes, it's girl, I had a chill Zela la mi
ወንጌል ለጥናታችንን አብራችሁን ለምትታጠኑ ለምትከታተሉ ሁሉ ዛሬም በጌታ ስም ሰላም ላችኋለሁ። ይሄ እንግዲህ ህይወት ተገለጠ በሚል ራስ የጌታችን የኢየሱስ ክርስቶስን ክብር በዮሐንስ ወንጌል ያጠናን ያለንበት የመጽሐፍ ቅዱስ ጥናት ነው። ሁላችን እንደምናስተውሰው እንግዲህ ይሄ በጣም ብዙ ክፍሎችን አጥንተን ነው እዚህ የደረስነው። ምራፍ 12 ላይ እንደደረሰን ይታወቃል። ምራፍ 12 ከዚህ በፊት ሁለት ክፍሎችን አይተናል። ትንሽ ለማስተዋወስ ያህል በዮሐንስ ወንጌል ምራፍ 12 ላይ ዮሐንስ 12 ከዮሐንስ ወንጌል ምራፍ 11 ላይ ከዛ ታሪክ የቀጠለ ሐሳብ እንደሆነ ለማየት ሞክረናል። ትንሳኤና ህይወት እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ ያስተምር አላዛርን ከሞት ካስነሳው በኋላ ለዛ ለተገለጠ የትንሳኤና የህይወት ክብሩ ሰዎች የሰጡትን ልዩ ልዩ ምላሾች ነው አብረን እያጠናን ያለነው። እነሱን ከህይወታችን ጋር እያዛመድን ማለት ነው። እና ታስተውሱ ከሆነ የመጀመሪያው ምላሽ ያየነው ምራፍ 12 የመጀመሪያዎቹ 8 ቁጥሮች ናቸው። ከቁጥር 1 ጀምሮ እስከ 8 ድረስ በቢታንያ በመትባል መንደር በአንድ ቤተሰብ በተለይ ደግሞ አንዲት ሴት የሰጠችውን ምላሽ እሱን ለማየት ሞክረን ነበር። የኢየሱስ ክብር ከተገለጠ በኋላ አላዛርም ነበር። ያላዛር የሞት ትንሳኤ በጣም የተሰማበት ጊዜ ስለሆነ ሰዎች እሱን ለማየት የሚመጡበት ጊዜ ነበር። በዚያን ጊዜ በአንድ ቤት ውስጥ ያላትን ውድ ነገር በመስበር በኢየሱስ እግር አጠገብ በኢየሱስ እግር ስር ተቀምጣ ስላመለከችው አንዲት ሴት ታሪክ ማርያም ስለምትባል ስለሱ አይተን ነበር። ከዚያም ትምህርት ወስደን ነበር። ናል የጌታ ደቀ መዛሙርት ስንሆን ተከታዮች ስንሆን በጣም ብዙ ጥሩ ነገሮች አሉ ልናረጋቸው ምንችላቸው ነገሮች ግን የሁሉ ምንጭና መሰረት ግን ፍቅር ሊሆን ይገባል እሱን መውደድ ሊሆን ይገባል የሚለውን ተመረን ነበር። ከዚህ በፊት ሁለተኛው ምላሽ እንግዲህ ዮሐንስ ያሰፋው ነው የሚመጣው። ሰዎች የሰጡትን ምላሽ ጉባኤውን ሰፋ ያረጋው ነው የሚመጣው። ልብ ብላችሁ እንደሆነና ከዚህ በፊት በነበረው ክፍል ደግሞ ኢሚዲየትሊ ያየነው ከቁጥር 9 ጀምሮ እስከ 19 ድረስ ያሉትን ክፍሎች ነበር ያየነው። በእነኚህ ክፍሎች ውስጥ ደግሞ ሰፋ ብሎ ከአንድ ቤተሰብ ወጥቶ ኢየሱስ ራሱ ወደ ኢየሩሳሌም ገብቶ እናየዋለን። እንግዲህ ወደ ሞቱ እየተጠጋ ስለሆነ ጌታችን ማለት ነው ወደ ሞቱ እየተጠጋ ነውና ጉባኤው ይሰፋና ደግሞ በኢየሩሳሌም የብዙሃንን ምላሽ ነው የምናየው። ብዙሃን በጣም ብዙ ሰዎች የፋሲካን በዓል ለማክበር የመጡ በጣም ብዙ ሰዎች ጌታችንን ሲቀበሉት እሱም የሰላም ንጉስ ሆኖ በፈረስና በሰረገላ ሳይሆን በአህያው ርንጭላ ላይ ተቀምጦ የሰላም ንጉስ ሆኖ የእግዚአብሔር ቃል የቃሉ ተስፋ ፍጻሜ ሆኖ መሲህና አዳኝነቱን እየገለጠ ወደ ኢየሩሳሌም ሲገባና ብዙሃን ሲቀበሉት ይሄንን ለማየት ሞክረናል። አሁን ደግሞ ዛሬ የምንመለከተው የዛሬው ፎከሳችን የሚሆነው ቁጥር 20 ጀምሮ እስከ 36 ድረስ ነው። ረጅም ክፍል ነው። በሁለት ክፍል እናየውን ሞክራለን። ቁጥር 20 ጀምሮ እስከ ቁጥር 36 ጌታችን በጣም ብዙ ነገር ነው ያስተማረው በተለይ ስለ መስቀሉ። ይሄ ደግሞ በሩቅ ያሉ ሰዎች ምላሽ ነው። ያህዛብ ምንላቸው ከአይሁድ ሃይማኖተኞች ከአይሁድ ውጪ ያሉ አህዛብ ደግሞ ጌታችን ኢየሱስ ክርስቶስ ይሰራው የነበረውን ተአምራትና ዝናውን ከመስማታቸው የተነሳ መተው የሰጡትን መልስና ጌታችን ኢየሱስ ክርስቶስ በእነርሱ ላይ ተነስተው ያስተማረውን ትምህርት ለማየት እንሞክራለን። ምራፍ 12 ቁጥር 20 ጀምሮ ብትመለከቱ በባሉ ሊሰግዱ ከመጡት አንዳንዶቹ ፋሲካ ስለነበር የግሪክ ሰዎች ይላቸዋል። አሁን የግሪክ ሰዎች ደግሞ መጡ ይላል። እንግዲህ ይሄ ጌታችን ኢየሱስ ክርስቶስ ይሰራቸው የነበሩት አምራትና ዝናው በዛን ጊዜ ወጥቷል። የግሪክ ሰዎች በሚልበት ጊዜ እንዲሁ ነሰሰርሊ ከግሪክ ከሚባለው አገር ከተማ ከተሞች የመጡ ሰዎች ለማለት ሳይሆን ያን ጊዜ ከነበረው ግሪክ ይናገር ከነበረው ህብረተሰብ ከግሪክ ከተሞች እና ከሰፊው የግሪክ ዓለም የመጡ ሰዎች ናቸው። ግን አይሁዳውያን ያይደሉ ግን በአይሁድ በዓላት ኢንትረስት ያላቸው ፍላጎት ያላቸው ለመስገድ ይሄ በበዓሉ ሊሰግዱ የሚመጡ ማለት ልክ ኢትዮጵያዊ ጃንደረባ ኢየሩሳሌም ድረስ ሐዋርያት 10 ምዕራፍ 8 ላይ እንደምናነበው ኢትዮጵያዊ ጃንደረባ ኢየሩሳሌም ድረስ ሊሰግድ እንደሄደው ልክ እንደሱ አይነት ሰዎች ማለት ነው። ከግሪክ ሀገር የመጡ በበዓሉ ምክንያት የመጡ እና ወደ ቤተ መቅደሱ መጥተው የፋሲካን በዓል የሚያከብሩ እና የሚሰግዱ ግን ወደ ውስጥ እንዲገቡ የማይፈቀድላቸው ማለት ነው። ሁላችሁ እንደምታውቁት የአህዛብ መስገጃ ለብቻ ነው። በትልቅ ግድግዳ የተከፈለ ነው የተለየ ነው። አይሁድ ለብቻቸው ነው ለእግዚአብሔር የሚሰግዱት። ደግሞ አህዛብ ደግሞ ወደ ቤተ መቅደሱ ሲመጡ ወደ ውስጥ እንዲገቡ አይፈቀድላቸውም። የአህዛብ ኮርት የአህዛብ አደባባይ አለ። በአህዛብ አደባባይ ነው የሚያመልኩት እንጂ አንድ ላይ ተቀላቅሎ ህዝብ አያመልክም። ኤፌሶን ላይ ስንገባ የምናገኘው የጥል ግድግዳ የሚለው ትክክለኛ በቃ ሊትራል ነው። የጥል ግድግዳ በመካከላቸው አለ። የልዩነት ግድግዳ ሴፐሬቲንግ ዎል በመካከላቸው አለ። እና በሩቅ ሆነው በአህዛብ አደባባይ ሆነው የሚሰግዱ የሚያመልኩ ሩቅ ያሉ ግሪካውያን ናቸው። እንግዲህ ከአንድ ቤተሰብ የጀመረ ምላሽ ሰፋ ብሎ በኢየሩሳሌም ከተማ አይሁድ ነው ያየ ነው። ከዛ ቀጥሎ ደግሞ የመጡት አሁን ከሩቅ ያሉ አህዛብ በኢየሱስ ኢንትረስትድ ሆነው ነው የመጡት። ተመልከቱ የጠየቁትን ጥያቄ። ኢንፋክት የዚህን መልእክት የዚህን ክፍል ርዕስ አርጌ የወሰድኩት የእነሱን ንግግር ነው። መጡና ምን አሉ ይላል። እነርሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ሆይ አሉት። ሰር ማለት ነው ጌታው በአዲሱ መደበኛ ትርጉም እንደምናገኘው። ኢየሱስን ልናይ እንወዳለን ብለው መጡ ይላል። እና የዚህ መልእክት አክቹዋሊ ርዕስ አድርጌ የወሰድኩት ይህንን ነው። ኢየሱስን ልናይ እንወዳለን። ስለ ኢየሱስ ሰምተዋል፣ ስለ ኢየሱስ ያውቃሉና መጡና ፊልጶስን ጠየቁት። የግሪክ ስም ነው ያለው፣ ቀረብ ያለ ሰው ሳይሆን አይቀርም። እና መጡና ጌታችን ኢየሱስ ክርስቶስን ልናይ እንወዳለን። ልናይ የሚለው ለማግኘት ለመነጋገር እንወዳለን የሚል ነው። እና ፍላጎት አሳዩ፣ እነርሱ ምላሽ ሰጡ፣ ኢየሱስን ሊያዩ መጡ ይላል። ከዛ ቀጥሎ ያለውን ተመልከቱ። ከዛ ቀጥሎ ኢየሱስን ልናይ እንወዳለን ሲል ፊልጶስ ቀጥታ አላስገባቸውም። ወደ ኢየሱስ ቀጥታ አላስገባቸውም። ምንድን ነው ያደረገው? ልክ ከዚህ በፊት ኢየሱስ እንጀራውን ሲያበዛው የነበረው አይነት ነው። ፊልጶስና አንድሪያስን አንድ ላይ ነው የምናገኛቸው። እና ምን አረገ ይላል? ጌታው ኢየሱስን ልናይ እንወዳለን ብለው ሲለምኑት ፊልጶስ መጥቶ ለእንድሪያስ ነገረው ይላል። ከእንድሪያስ ጋር ከተነጋገረው በኋላ ነው ወደ ኢየሱስ የወሰዷቸው። እንድሪያስና ፊልጶስ መጥተው ለኢየሱስ ጥያቄውን ከማቅረባቸው በፊት ፊልጶስ ቀጥታ ኢየሱስ ጋር ሄዶ አልነገረውም። ግሪካውያን አሉ፣ የግሪክ ሰዎች አሉ፣ ሊያዩ ይፈልጋሉ ብሎ ቀጥታ ሄዶ አልነገረውም። መመካከር ነበረበት፣ ከእንድሪያስ ጋር መነጋገር ነበረበት። ለምን? ለምንድን ነው መወያየትና መነጋገር ያስፈለገው? ለምንድን ነው ቀጥታ ይዟቸው ያልገባው? ፊልጶስ ያለን እንደሆነ ያው ጌታችን ሲያስተምር ልብ ብላችሁ አይታችሁ እንደሆነ ለደቀ መዛሙርቱ የመጣሁት ለጠፉት የአይሁድ ልጆች ነው የሚለው ትልቅ ኤንፋሲስ አለው። እንግዲህ ጌታችን ሲያስተምር የመጣሁት ለጠፉት ለአይሁድ ልጆች ነው፣ እነርሱንም ለሚሽን ሲልካቸው። ለምሳሌ በማቴዎስ ወንጌል ምዕራፍ 10 ላይ ወደ አህዛብ አትሂዱ ተብለዋል። ለአህዛብ ወደ አህዛብ አላካቸውም። ገና ነው ጊዜው፣ አልደረሰም ጊዜው። ወደ አህዛብ የሚላኩበት ጊዜው አልደረሰም። ለአይሁድ ብቻ፣ ወደ ጠፉት የአይሁድ ልጆች ብቻ ነው እንጂ የተላኩት። አህዛብ መጥተው እንዲገቡ አላካቸውም፣ እንዲሄዱም አልተላከም። ጌታችን ያረጋቸው በነበሩ ተአምራትም አይታችሁ እንደሆነ ቅድሚያ የሚሰጠው የነበረው መጣሁም የሚለው ወደ አይሁድ ነበረ፣ ለጠፉት የአይሁድ ልጆች ነበረ። የሚስዮናዊ ተልእኮውም ወደ አይሁድ ነበረ እንጂ ወደ አህዛብ አልነበረም። እና መነጋገሩ ብዙ አያስገርምም። እንዴት ነው ይሄ ነገር ማለቱ ብዙ አያስገርምም። ፋይናሊ ግን ጥያቄያቸውን ይዘው እንድሪያስና ፊልጶስ ወደ ኢየሱስ ለኢየሱስ መጥተው ነገሩት ይላል። ለኢየሱስ መጥተው ነገሩት ማለት ምን ማለት ነው? ጌታ ሆይ የግሪክ ሰዎች ሊያዩህ ይፈልጋሉ፣ የግሪክ ሰዎች ወደ አንተ መምጣት ይፈልጋሉ አሉት። ከዛ የኢየሱስን መልስ ተመልከቱ። ላንብበውና ትንሽ ከዛ በኋላ አብረን ልናየው እንሞክራለን። ቁጥር 23 ጀምሮ እስከ 26 ድረስ ያለውን የጌታችንን መልስ እንመልከት። ኢየሱስም መለሰላቸው ይላል እንዲህ ሲል፣ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይ ደግሞ በዚያ ይሆናልና፣ የሚያገለግለኝም ቢኖር አብ ያከብረዋል ይላል። እንመለስበታለን ይሄንን። ልክ መጡና ግሪካውያን ሊያዩህ ይፈልጋሉ፣ የግሪክ ሰዎች ሊያዩህ ይፈልጋሉ። የኢየሱስ መልስ ምን ነበረ? የኢየሱስ መልስ በቃ አሁን የሰው ልጅ ይከብር ዘንድ ሰዓቱ ደረሰ አለ። የሰው ልጅ ይከብር ዘንድ ሰዓቱ ደረሰ። እንግዲህ በተደጋጋሚ በተለይ ምዕራፍ 8 ላይ አብራችሁን የነበራችሁ ሰዎች እንደምታውቁት የሰው ልጅ መክበር፣ ኢየሱስ መክበር የሚለው መስቀሉን ነው፣ የመስቀሉን ስራ ነው። በመስቀል ላይ ከፍ ከፍ ማለቱን መክበር ነው የሚለው። መስቀሉ ስንል ከዚህም በኋላ መስቀሉ በተደጋጋሚ ስለምል፣ መስቀሉ ስንል የኢየሱስ ክርስቶስ ሞትና ትንሣኤ ማለት ነው። ኃጢአታችንን ለማስተሰረይ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ነፍሱን የሰጠበትንና ከሞት የተነሳበትን እሱን ነው መክበር የሚለው ጌታ ኢየሱስ። እስካሁን ድረስ የሰው ልጅ መክበር፣ የኢየሱስ መሞት፣ የመስቀሉ ሥራ ወደፊት ነበር፣ ፊውቸር ነበር፣ ይመጣል ነበር። አሁን ልክ የግሪካውያንን መምጣት ኢየሱስ ከምን ጋር ያያያዘው? አሁን የመስቀሉ ሰዓት ደርሷል፣ የመስቀሉ ሰዓት ደረሰ አለ እና ከዚህ በኋላ ያቺ ሰዓት የመስቀሉ ሰዓት እንደደረሰች ጌታችን በተደጋጋሚ ይናገራል። ቁጥር 27 አሁን ነፍሴ ታውካለች ምን ስላለው፣ አባት ሆይ ከዚህ ሰዓት አድነኝ አለና፣ ነገር ግን ስለዚህ ወደዚህ ሰዓት መጣሁ። ይቺ ሰዓት ማለት ነው አባት ሆይ ስምህን አክብረው አለ እና ስለዚህ ሰዓት፣ ይሄ ሰዓት የመክበሪያ ሰዓት እያለ ጌታ ኢየሱስ አወራ። የግሪክ ሰዎች መጥተው ሲጠይቁት ማለት ነው። ምዕራፍ 13 ቁጥር 1ንም ስታነቡ እሱን ታገኙታላችሁ። ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አወቀ ይላል። ሰዓቱ ደረሰ አለ። የመሞቻው ሰዓት፣ የሞቱና የትንሣኤው ሰዓት ደረሰ አለና ቀጥታ የግሪክ ሰዎች ኢየሱስን የማየት የአህዛብ ኢየሱስን የማየትን ጥያቄ ከመስቀሉ ከሞትና ከትንሣኤው ጋር አያያዘው እና በስንዴ ቅንጣት ነው ያስረዳቸው። አብዛኞቹ ገበሬዎች ስለሆኑ ይሄ ይገባቸዋል። የስንዴ ቅንጣት በኋላም ጳውሎስ ለትንሣኤ አካል ተጠቅሞበታል። በአንደኛ ቆሮንቶስ ምዕራፍ 15 ላይ የስንዴ ቅንጣት በመጀመሪያ በምድር ወድቃ መሞት አለባት አለ። ካልሞተች ብቻዋን ነው የምትቀረው። ልትበዛ አትችልም፣ ልታፈራ አትችልም፣ ብዙ ፍሬ ልታፈራ አትችልም። ብትሞት ግን ብዙ ፍሬ ታፈራለች አለ። ይሄንን ስለ ሞቱ ነው ጌታችን የተናገረው። በኋላም ወረድ ብለን ልናየው እንሞክራለን እና ወስዶ ከመስቀሉ ጋር ከመሞቱ ጋር አያያዘው። ምን ማለት ነው? ጌታችን ምን መልስ ነው እየሰጠ ያለው? አሁን ወደ አህዛብ መሄድም አይችሉም፣ ሰዓቱ አልደረሰም ነበር እስካሁን ድረስ። አሁን የአህዛብ ወደ እርሱ መጠጋትና እርሱን ማየት አሁን ሊያዩት አይችሉም። አህዛብም አይሁድም አሁን የኢየሱስን ሥራና ክብር ሊያዩት አይችሉም። ግን የኢየሱስን ሥራና ክብር የሚያዩበት ዘመን ግን ደርሷል ነው መልሱ። አሁን ሊያዩት አይችሉም። አሁን ሲሞት ነው የሚያዩት። የስንዴ ቅንጣት ስትሞት እንደሆነ ብዙ ፍሬ የምታፈራው። እነኚህ ግሪካውያን አህዛብ ብዙ ፍሬ የሚሆኑት ስንዴው ሲሞት ነው። መልሱ ይሄ ነው። ጌታችን አሁን ወደ ጠፉት ወደ አይሁድ ልጆች ነው የምልካችሁ፣ ወደ አህዛብ እንዳትሄዱ እያለ የተናገረው እስከ መስቀሉ ድረስ ነው። ከመስቀሉ በኋላ ይህንን አልተናገረም። ከመስቀሉ በኋላ ወደ ዓለም ሁሉ ሂዱ ነው። ከሞቱና ከትንሣኤው በኋላ ወደ ዓለም ሁሉ ሂዱ ነው። ከዛ በፊት ግን ለጠፉ ለእስራኤል ልጆች ነው። ለምን? ኃጢአት መወገድ ስላለበት ማለት ነው። አሁን እነኚህ የግሪክ ሰዎች መጥተዋል። ጥሩ ነው፣ ሰዓቱ ደርሷል። መጠበቅ አለባቸው እስኪ ሞት ድረስ። ሞቱና ትንሣኤው ነው ብዙ ፍሬ የሚያረጋቸው እነሱን የሚያስጠጋቸው አለና ን ተመልከቱ። ቁጥር 27 ጀምሮ ስለ መስቀሉ ጌታችን ኢየሱስ ተናገረ። ትንሽ ላንብበው እስከ ቁጥር 33 ድረስ። አሁን ነፍሴ ታውካለች ምንስ ስላለው አለ። ሰው የሆነ ኢየሱስ ሞቱ ሲደርስ ማለት ይሄ በሌሎችም ወንጌላት እናነበዋለን። ቢቻለስ ይቺ ጽዋ ከኔ ትለፍ እስኪል ድረስ አስጨናቂ ነበር። እየመጣ ያለው ሆረር ነው። እየመጣ ያለው መስቀል ነው። እየመጣ ያለው እንግልት ነው። ስለ እኛ ራሱን አሳልፎ ሲሰጥ ማለት ነው። አባት ሆይ ከዚች ሰዓት አድነኝ አለና፣ ነገር ግን ስለዚህ ነው ወደዚህ ሰዓት የመጣሁት አለ። ፈቃድ ትሁን ብሎ እንደጸለየው በሌሎች ወንጌላት እንደጻፉት ማለት ነው። አባት ሆይ ይልቅስ አለና ጌታ ኢየሱስ ስምህን አክብረው አለ። ለስም ክብር የሚሆን ነገር ይሁን አለ። ዜን ድምፅ መጣለት። አከበርሁት ደግሞ ማከብረዋለሁ የሚል ድምጽ ከሰማይ መጣ ይልና በዚያ ቆመው የነበሩትም ህዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎችም መልአክ ተናገረው አሉ። ኢየሱስ መለሰ እንዲህ ሲል ይህ ድምጽ ስለናንተ መጥቷል እንጂ ስለኔ አይደለም። አሁን አለ ሰዓቱ ደረሰ ማለት ነው። ቁጥር 31 በተለይ አሁን የዚህ ዓለም ፍርድ ደርሷል። አሁን እንደገና አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከመድር ከፍ ያርሁ እንደሆነ ሁሉን ወደ እኔ እስባለሁ አለና በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ አለ። እነሱ እንደውም ክርስቶስ ለዘላለም እንዲኖር ነው እናውቀው እንዴት ነው የምትሞተው አሉት። ስለ ሞቱ ተናገረ። በዚህ ኮንቴክስት ጌታ ኢየሱስ የተናገረው ስለ ሞቱ ነው። አሁን እያለ የተናገራት ያችን ሰዓት ነው፣ የመሞቻውን ሰዓት ነው። እና ኢየሱስ ሲሞት መስቀሉ ሞትና ትንሣኤው የሚያመጣውን ነገር ነው የተናገረው። የሚያመጣ መስቀሉ የሚያመጣቸውን ነገሮች በሌላ አገላለጽ ከዚህ ቀጥዬ የምዘረዝራቸው የኔ ሐሳቦች ሳይሆን የኢየሱስ ሐሳቦች፣ መስቀሉ የሚያመጣቸውን ስራዎች፣ የሚሰራቸውን ስራዎች ኢየሱስ ሲሞትና ሲነሳ በሞቱና በትንሣኤው በመክበሩ የሚሆኑ ነገሮችን ኢየሱስ ተናገረ። አንድ ሶስቱን ሃይላይት ላድርግላችሁ። ምን አለ? አንደኛ አለ ቁጥር 31 ላይ ጌታ ኢየሱስ የዚህ ዓለም ፍርድ ደርሷል አለ። መስቀሉን ከምን ጋር አያያዘው? ከዚህ ዓለም ፍርድ ጋር አያያዘው። የዚህ ዓለም ፍርድ ደርሷል። ቁጥር 31 ይሄ ልክ ነው። የመጨረሻው የዚህ ዓለም ፍርድ በዓለም ላይ እግዚአብሔር የፈረደው እግዚአብሔር ወልድን አሳልፈው የሰጡ ጊዜ ነው። እግዚአብሔር ወልድን ሪጀክት ማድረግ እሱን መቃወም፣ እግዚአብሔር መቃወም ስለሆነ የሚቀበለኝ አብን አባቴን ይቀበላል፣ ማይቀበለኝ አይቀበልም እንዳለ ኢየሱስ ክርስቶስን መቃወም፣ ኢየሱስ ክርስቶስን ለሞት አሳልፎ መስጠት የእግዚአብሔርን ፍርድ በራስ ላይ ማምጣት ነው። ሪጀክት አረጉት፣ አልተቀበሉትም። ያልተቀበለው ደግሞ እግዚአብሔርን አልተቀበለም። ስለዚህ ሞቱ ምንን ያመለክታል ያለን እንደሆነ ይሄ ዓለም በመጨረሻ ይሄ ዓለም የእግዚአብሔርን ልጅ እግዚአብሔር ወልድን ሪጀክት አድርጎ አሳልፎ ሰጠን ለሞት፣ ገደለው ማለት ነው። የሰው ልጅ እግዚአብሔር ወልድን አልቀበልም ብሎ አለመቀበላችን እስከ መስቀል ሞት ድረስ አደረሰው። ይሄም የእግዚአብሔርን ፍርድ በዓለም ላይ አመጣ ማለት ነው። መስቀሉ ምንድን ነው? በዓለም ላይ ፍርድ ነው። ይህን ትንሽ ማየት አለብን። በዓለም ላይ ፍርድ ነው። ይሄ በአንድ በኩል አሁን ክርስቶስን ምን ማለት ነው? ይሄ ክርስቶስን ለምሳሌ ስንቀበል ክርስቶስን ለተቀበልን ሰዎችና ለምናምን ሰዎች ፍርዳችንን ስለተቀበለልን በዓለም ላይ እግዚአብሔር ያመጣውን ፍርድ ስለተቀበለልን ያንን በዓለም ላይ በክርስቶስ ዓለምን ሁሉ ወክሎ የተቀበለውን ፍርድ ደግሞ እኛ የኔ ነው ኢየሱስ ክርስቶስ ፍርዴን ተቀብሎታል ብለን ስንቀበል ፍርዳችንን ስለተቀበለልን እንድናለን፣ ከፍርድ እናመልጣለን። የማያመን ግን እኮ አሁን ተፈርዶበታል ነው የሚለው። ለምን? የእግዚአብሔር ልጅ ረግጧላ፣ የእግዚአብሔር ልጅ አሳልፎ ሰጥቷላ፣ የእግዚአብሔር ልጅ በመስቀል ላይ አሳልፎ ሰጥቷል። አሁን ሰው ክርስቶስን እኮ ሳይቀበል ሲቀር በመስቀል ላይ ነው አሳልፎ የሰጠው። አሁን ያለን ሰዎች ለምሳሌ ምርጫችን ሁለት ነው፣ ከሰቀሉት ጋር ተባብሮ መስቀል አሳልፎ መስጠት አለመቀበል፣ ወይ ደግሞ ፍርዳችንን ስለ እኛ ፍርዳችንን የተቀበለውን ክርስቶስን ስንቀበል ደግሞ ከፍርድ ማምለጥ። መስቀሉ የፍርድ ቦታ ስለሆነ የዳኝነት ቦታ ስለሆነ ሁለተኛውን ተመልከቱ። መስቀሉ ምን አለው? መስቀሉ ምንድን ነገሮችን ነው እግዚአብሔር በመስቀሉ በሞትና በትንሣኤው ምንድን ነው የሰራው ካልን የግሪካውያኑን ጥያቄ እንዳትረሱ እንመጣበታለን። ጌታችን አያይዞ ከመስቀሉ ጋር ስለመለሰው ነው። በዓለም ላይ እግዚአብሔር መፍረዱን ያሳያል። ሁለተኛ ግን ዲያብሎስ መሸነፉን ደግሞ ያሳያል። መስቀሉ ምንድን ነው? የኢየሱስ ሞትና ትንሣኤ ምን ያመለክታል? ጠላታችን ዲያብሎስ መሸነፉን ያመለክታል። ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል አለና አሁን ይቺ ሰዓት ደግሞ የመስቀሉ ሰዓት ምን አመጣች አለ። አሁን የዚህ ዓለም ፍርድ ደርሷል፣ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። መስቀሉን ሲያየው ሞትና ትንሣኤውን ሲያየው ጌታ ኢየሱስ የዚህ ዓለም ገዢ የሆነ ዲያብሎስ ይወረወራል፣ ይጣላል፣ ሪጀክትድ ይሆናል፣ ይሸነፋል ማለት ነው። ይሸነፋል። የዚህ ዓለም ገዢ የሚለው ዲያብሎስን ነው። መስቀሉ ዲያብሎስ መሸነፉን የተሸነፈበት ቦታ ነው። የኢየሱስ ሞትና ትንሣኤ፣ የኢየሱስ መክበር የዲያብሎስ ሽንፈት ቦታ ነው። ይሄን ስለ መንፈስ ቅዱስ መምጣትም ሲናገር ጌታ ኢየሱስ ተናግሮታል። ማቴዎስ አማኑኤል ዮሐንስ ወንጌል ምዕራፍ 16 ልውሰዳችሁ። ምዕራፍ 16 አንድ ሁለት ገጽ ብትገልጡ ምዕራፍ 16 ቁጥር 8 ላይ ጌታ ኢየሱስ ምን አለ? ስለ መንፈስ ቅዱስ ሲመጣ ዓለምን ይወቅሳል አለ። ዓለምን የሚወቅስባቸውን ነጥቦች ሲናገር እርሱም መጥቶ ይላል መንፈስ ቅዱስ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው፣ ስለ ጽድቅም ወደ አብ ስለሚሄድ ነው ይልና ከዚህም በኋላ ስለማታዩኝ ነው ይልና ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። መንፈስ ቅዱስ መጥቶ የሚያበስረው የዚህ ዓለም ገዢ ተፈርዶበታል፣ የዚህ ዓለም ገዢ ድል ተነስቷል ማለት ነው። ምን ማለት ነው? ባጭሩ የኢየሱስ መክበር ስለሆነ ሞትና ትንሣኤው፣ የኢየሱስ መክበር የዲያብሎስ ውርደት ነው፣ የዲያብሎስ መሸነፍ ነው። መስቀሉ ሞትና ትንሣኤው ጠላታችን ዲያብሎስ ስልጣኑን የተገፈፈበት የተሸነፈበት የእግዚአብሔር አሰራር ነው። ከዚህ የተነሳ ነው በራ ዮሐንስ ምዕራፍ 12 ላይ ቁጥር 11 ላይ ከበጉ ደምና ከመስክርነታቸው ቃል የተነሳ ድል ነሱት የሚለው። የበጉ ደም ድል መንሻ ነው። የበጉ መሞት፣ የክርስቶስ መሞት በዲያብሎስ ላይ ድል መንሻ ነው። የኢየሱስ መክበር የዲያብሎስ መሸነፍ ስለሆነ ሌላ የመጽሐፍ ቅዱስ ሬፈረንስ ማየት ከፈለጋችሁ ቆላሲያስ ምዕራፍ 2 ስለዚህ ነው የሚያስተምረው። ቆላሲያስ ምዕራፍ 2 ላይ እግዚአብሔር ኃጢአታችንን አስወገደው ይላል። እዳችን ተከፈለ። በእኛ ላይ ተጽፎ የነበረውን የእዳችንን ጽሕፈት ደመሰሰው ይላል። እሱንም ጠርቆ ይላል ስለ መስቀሉ ሲናገር እርሱንም ጠርቆ ከመንገድ አስወግዶታል ይላል። ዘን ቁጥር 15 ላይ ቆላሲያስ ምዕራፍ 2 ቁጥር 15 ላይ አለቅነትና ስልጣናትን ደግሞ አለቅነታቸውና ስልጣናቸውን ከላያቸው ላይ ገፎ መሳለቂያ አርጎ በአደባባይ እያዞረ ያሳያቸዋል ይላል። አሁን ዲያብሎስ መሸነፉን እያሳየን ነው እንጂ ኢየሱስ ክርስቶስ ኦልሬዲ በመስቀል ላይ አሸንፎታል። ግን አሁን ምን እያደረገው ነው? ስልጣኑን ገፎ ስልጣኑ መገፈፉን እያዞረ ያሸንፈዋል። ወንጌል ሲሰበክ ሰዎች ሲድኑ ምን ያመለክታል? ዲያብሎስ መሸነፉን። ሰዎች ተጸልዮላቸው ሲፈወሱ ከበሽታ ምን ያሳያል? ዲያብሎስ መሸነፉን። የኃጢአት ይቅርታ ማግኘታችንና ኃጢአታችን ሲደመሰስ አሁን እግዚአብሔር ሲሰራ ስናይ ምን ያመለክታል? ዲያብሎስ መሸነፉን። እግዚአብሔር አሁን መሸነፉን እያዞረ እያሳየ ነው እንጂ ዲያብሎስ በኢየሱስ ሞትና ትንሣኤ ተሸንፏል። የዚህ ዓለም ገዢ ተሸንፏል። ይሄ ነው ወንጌልን ወንጌል ያደረገው። ሁለተኛ ቆሮንቶስ ምዕራፍ 2 ላይም ስትሄዱ ልጁ አሸንፎ ዲያብሎስን ምን ያደርገዋል? እንዲሁም ልጁ አሸንፎ በድል መንሳት ዙረት እያዞረው ነው እንጂ እግዚአብሔር በዓለም ዙሪያ የሁሉ 2000 ዓመት ጠላቶቹ ግን አሸንፎ የገባ ቪክቶሪየስ የሆነ የጦር ጀግና ያደርገዋል። በሁለተኛ ቆሮንቶስ ምዕራፍ 2 ላይ ዲያብሎስ መሸነፉን ያመለክታል። ቀንበር መሰበሩን ያመለክታል። ስልጣኑ ተገፎ አሁን ኢየሱስ ለምሳሌ ከሞት ከተነሳ በኋላ የተናገረው ቃል ሁላችሁ ትዝ ይላችሁ እንደሆነ ታላቁ ተልእኮ የምንለው ስልጣን ሁሉ በሰማይና በምድር ተሰጠኛል። አሁን ስልጣን ሁሉ በሰማይና በምድር የዲያብሎስ አይደለም። ስልጣን ሰጥተነው ነበር የሰው ልጆች ታስታውሱ ከሆነ ዘፍጥረት 3 ላይ ሰምተነው ስንታዘዘው እግዚአብሔርን እምቢ ብሎ የሰው ልጅ ዲያብሎስን ሲታዘዝ እኮ በላያችን ላይ ስልጣን ሰጥተነው ነበር። ያንን ስልጣን ግን አሁን ገፎታል ኢየሱስ። ሶስተኛውና ከግሪኮቹ ጥያቄ ጋር አብሮ የሚሄደው ደግሞ ቁጥር 32 ላይ ነው። ቁጥር 32 ላይ ነው ሞቱ የኢየሱስ ሞት የኢየሱስ መስቀል ሁሉን መሳብ የመቻል ሁሉን የሚስብ ኃይል ያለው የእግዚአብሔር የማዳኛ ኃይል ነው። መስቀሉ የማዳን ኃይል አለው። መስቀሉ የመሳብ ኃይል አለው። ሁሉን የማስገባት ኃይል አለው። መስቀሉ ዓለም የተፈረደበት ብቻ ሳይሆን፣ መስቀሉ ዲያብሎስ የተሸነፈበት ብቻ ሳይሆን፣ መስቀሉ ሁሉ የሚገባበት የእግዚአብሔር የማዳኑ ኃይል ደግሞ ነው። ይሄ ነው እንግዲህ ከግሪኮቹ ጥያቄ ጋር የሚያያዘው። ቁጥር 32 ምን ይላል? እኔም አለ ሲከብር ማለት ነው ሲሞት፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። አሁን ይሄ ነው የጥያቄው መልስ። ሁሉ ወደ ክርስቶስ ይሳባል። ሁሉ ወደ ክርስቶስ ይገባል። ይሄ ማለት ሰው ሁሉ ይድናል ሳይሆን ያመኑ ሁሉ ወደ ክርስቶስ ይመጣሉ። ሁሉ የሚለው የሚያመለክተው አይሁድም አሕዛብም፣ የኢየሩሳሌም ሕዝብም ግሪካውያንም፣ የሃይማኖት ሰዎችም፣ ሩቅ ያሉ የተባሉትም፣ አረማውያንም፣ በርቀት ያሉትም አሁን ሁሉንም የሚሰበው ከፍ ከፍ ሲል ነው። እነኚህ ሰዎች ለመሳብ አዛ ወደ ክርስቶስ ለመሳብ የግድ ክርስቶስ መሞት ነበረበት፣ የግድ ኃጢአታቸው መወገድ ነበረበት። መስቀሉ ሁሉን ሳቢ ነው፣ ለሁሉ በር ከፋች ነው። ኢየሱስ ክርስቶስ መሞት አለበት እነኚህ ግሪካውያን ወደ ክርስቶስ እንዲሳቡ፣ አዛ ወደ እግዚአብሔር መንግስት እንዲመጡ። ይሄ ቅድም ከተናገረው ጋር ይያዛል። ጌታችን ከተናገረው ስለ ስንዴዋ ስትሞት ብዙ ፍሬ ታፈራለች፣ ግን መጀመሪያ መበስበስና መሞት አለባት። ስለዚህ የኢየሱስ ክርስቶስ ሞት የስንዴው ሞት ብዙ ፍሬ ሲያፈራ ነው እነኚህ ግሪካውያን የሚገቡት። በሩቅ ያለነው በሙሉ የምንገባበት፣ በሩቅ ያለነው በሙሉ ወደ እግዚአብሔር የምንጠጋበትና ለእግዚአብሔርን አክሰሰብል የማድረግ ኃይል ያለው የመዳኛ ኃይል ነው። ለዚህ ነው መጽሐፍ ቅዱስ የመስቀሉ ቃል አንደኛ ቆሮንቶስ ምዕራፍ 1 ላይ ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል። ለሚድኑ ብቃታቸው ነው፣ ለአሕዛብ ብቃታቸው ነው፣ ለአይሁድም ብቃታቸው ነው። እነኚህ ግሪካውያን መጠበቅ አለባቸው፣ ሰዓቱ ደርሷል። ኢየሱስ ሲሞት ግን ይስባቸዋል። ይሄ ነው የእነሱ መልስ። ኢየሱስ ሲሞት ግን ይስባቸዋል። ለምን? የኢየሱስ ሞት ሁሉን ሳቢ ስለሆነ፣ የኢየሱስ ሞት ሁሉን አስገቢ ስለሆነ፣ እግዚአብሔርን አክሰስብል የሚያደርግ ስለሆነ፣ ዕዳ ስለተከፈለ ሁላችንም መግባት የምንችልበት ስለሆነ፣ ዕዳችን ስለተከፈለ ነው ኳሊፋይድ የሆን ነው የበቃ ነው። እኛ ብቁ ስለሆነን ሳይሆን ዕዳችንን በመስቀል ላይ ተሸክሞ ኢየሱስ ሞቶ ስለተነሳ ነው ወደ እግዚአብሔር መምጣት ይቻል ነው። ልክ እንደዚያ የግሪክ ሰዎች የእኛም ተስፋ መስቀሉ ነው። ለእነኛ የግሪክ ሰዎች ተስፋችሁ መስቀሉ ነው እንደተባለ የእኛም ተስፋ መስቀሉ ነው። ወደ እግዚአብሔር ገብተን አባ አባት ያልነው አሁን ኢየሱስ ስለሞተና ስለተነሳ ነው። ተመስገን ስለመስቀሉ። ሁላችን እንድንገባ አረገን። ሩቅ ያለነው እንድንገባ አረገን። ዋጋችንን ከፈለልን። ብቃት ያለን ሰዎች አረገን። አባ አባት ማለት ቻለን። እና በተለይ ላመንን ሰዎች ትንሽ በእግዚአብሔር ቤቱ ስንኖር ስለ እኛ እንዳይመስለን ክርስትና ስለሞተልን ነው። ኢየሱስ ባይሞት መቅረብ አንችልም ነበር ወደ እግዚአብሔር። ሞቶ ባይነሳ መቅረብ አንችልም ነበር ወደ እግዚአብሔር። እና ይህ እግዚአብሔር ፍቅር እንዴት ጠልቅ ነው! ስንዴዋ ሞተች፣ ስትነሳ ባለ ብዙ ፍሬ ሆነች፣ እኛም የፍሬው አካል ሆንን። መስቀሉ መዳኛ ኃይላችን ሆነልን። እግዚአብሔር የተመሰገነ ይሁን። ጠላታችንን ዲያብሎስን አሸንፎ በዓለም ላይ ፈርዶ ፍርዳችንን ተሸክሞ እኛን አዳነን። በሩቅ ላላችሁ ለምትሰሙ መስቀሉ እግዚአብሔር የሰጠው ዕድል ነው። ኢየሱስን ማየት መስቀሉን ይጠይቃል። ጌታችን ራሱ የተናገረውን ነው ማነብላችሁ። ቁጥር 36 ላይ አለፍ ብላችሁ ስትሄዱ ቁጥር 36 የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃን እመኑ፣ በክርስቶስ እመኑ፣ በመስቀሉ እመኑ። እግዚአብሔርን ማየት እንወዳለን፣ ኢየሱስን ማየት እንወዳለን ለሚል ሰው ሁሉ አሁን እግዚአብሔር ፕሮቫይድ ያደረገው በብርሃኑ በክርስቶስ እመኑ። ክርስቶስን ስናምን ነው ወደ እግዚአብሔር መምጣት የምንችለው። አሁን መምጣት ወደ እግዚአብሔር ለመምጣት ብቃት የለኝም ብሎ መቅረት አይገባም። ለምን? ፍርድ ነበር፣ ፍርዳችንን ተቀብሏል። እሱ አሁን አይፈረድበትም። ማንም ክርስቶስን ሲያምን አሁን አይፈረድበትም፣ ፍርዳችንን ስለተቀበለ። ኃጢአተኛ ነኝ እንዴት አድርጌ እንዳንል ፍርዳችንን በመስቀል ላይ ተቀብሎልናል። አንቆሚ ይዘንን ዲያብሎስ ገሃነም እንድንገባ አስሮ የያዘንን ቀንበር ያበዛብንን ዲያብሎስን በሞቱና በትንሣኤ አሸንፎታል። የዚህ ዓለም ገዢ ተፈርዶበታል። የተሸነፈ ጠላት ነው። ማምለጥ ትችላላችሁ። ዕዳችሁም ተከፍሏል በክርስቶስ ኢየሱስ። ጠላታችሁ ዲያብሎስም ደግሞ ተሸንፏል በክርስቶስ ኢየሱስ። ስለዚህ ሁሉን ሊስብ የሚችል የመስቀሉ ኃይል ስላለ ክርስቶስ በመስቀል ላይ የተቀበለውን ፍዳና ፍርድ አምነን የኔን ፍርድ ተቀብለዋል ብለን ወደ እግዚአብሔር ስንመጣ ያን ጊዜ ብዙ ፍሬ ታፈራለች ከተባሉት መካከል እንሆናለን። ለእኛ ለሩቅ ላለነው መግባት ይሆንልናል። ወደ እግዚአብሔር ለመግባት ሌላ መንገድ የለም። ወደ እግዚአብሔር ለመግባት መንገዱ ክርስቶስ ብቻ ነው። ወደ ክርስቶስ እንድትመጡ አበረታታችኋለሁ። ለምናምን ተመስገን መስቀሉ ነው። ለማናምን ወደ መስቀሉ የምንመጣበት ዘመን እንዲሆንልን ነው። ጥልቅ ነው መስቀሉ። ፍቅሩ እንትኑ ሚስጥሩ በጣም ጥልቅ ነው። እዩት ኢየሱስን መስቀሉ ማማሩ የሚል መዝሙር የድሮ መዝሙር ነበር። እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ምስጢሩ ይላል። ንልክ ነው ለተመራመረው ብዙ ነው ሚስጥሩ እዳ የተከፈለበት ነው ዲያብሎስ የተሸነፈበት ነው እኛም ደግሞ መሳብ መግባት ይቻልንበት መንገዳችን ሆኖልናል እግዚአብሔር ስለመስቀሉ የተመሰገነ ይሁን
Yeah.